ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን የእሁድ ምሽት መስከረም 22 2014 ዓመተ ምህረት የጋቢና ቪኦኤ መሰናዶ ካሁን ሰዓት ጀምሮ መደመጡን ይቀጥላል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብላ ከበደ በምሽቱ ዋና አዘጋጅነት ነው። በዛሬው ዕለት የእሬቻ በዓል በከብሮ ውላል። በዓሉን ለምታከብሩ በሙሉ እንኳን አደረሳችሁ እያልን ወደ ምሽቱ ወደ አዘጋጃናቸው ዘገባዎች የምንሻገረው። ዛሬም እንግዲህ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መርጠን ይዘንላችኋል። የመጀመሪያው ዘገባችን ታዲያ ከሄላንዳ አፈወርቅ ጋር ስምንሽ የቆየ ያደረገችው ቆይታ ነው። ሄላንዳ አፈወርቅ በውጭ ሀገር የሚኖሩ ኢትዮጵያውያን ባህላቸውን የሚያውቁበት አንድ መርሃ ግብር የፈጠረች ሴት ናት። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የኛ ስቶሪ ወይም ደግሞ የኛ ታሪክ የተሰኘ መርሃ ግብር ነው። ይሄ መርሃ ግብር ቆይታቸው ይቀጥላል።
የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በ16 ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ኮርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚህ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ የመጣልኝ።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቁኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ። በአንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ በአውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት ሀገራችሁ ተናገሩ ተብላ ጨንቋታል። ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትጣታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሐሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ ዚኒ ያደገችው ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው ዚ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጪ ተወልዶ ህፃናት ለተለት ሊገጥማቸው የሚችል ጉዳይ ይመስለኛልና እንደ ኮላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁና እስኪ ስለዚህ ስራስ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው። እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ ለህፃናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ፣ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ነው በመከታተል ላይ የምትገኙት። ተከታዩ ዘገባችን ደግሞ ከስደት ጋር ይያያዛል። ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ በሞራል ስብራትና ለኢኮኖሚያዊ ችግር እየተጋለጠን ነው ይላሉ። ለዚህ ማሳያ ይሆን ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የሚሰኝ ማህበር አቋቁመው ውጣውረዶችን ለመጋፈጥ እየሞከሩ ካሉ ወጣቶች ጋር ቆይታ አድርጋለች። ዘገባው ቀጥሎ ይቀርባል።
ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመረቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ቤት ታሰራኛለች። አሰሬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀች እቺ እንደ ሰዓት ናት። ዘይናር ነው የምትል እኔ በሌለሁበት ናር ማለት ሰዓት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ ነሽ እንደከለ አይደለሽም ትለኛለች። እያሳሳቀች እያታላለች ከሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ እፈልጋለሁ። ጉልበት አለኝ። ኢቭን ዲግሪ አለኝ። ከተመለስኩ በኋላ ዲግሪን ተምሬያለሁ እና ግን የስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካዋለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል።
እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል። እንሰራለን፣ እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው።
እኛ አሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛ አሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ እና እነሱንም እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው የምንውለው የምናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ 50-50 የሚባሉ ንግግሮች አሉ። ይሄ ነገር መቅረፍ እንድንችል ሚዲያዎችም እድልን ቢከፍቱልን።
ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በሀገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንን በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን። ያው ይሄን ማህበር አሁን አቋቁመናል እህቶቻችን ድምጻቸውን ለማሰማት። ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው ባጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር።
ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው አመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት አመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይሄን ነገር ይስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
እነኚህ ያነሳሻቸው ማህበር መሰረተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙዋሉ፣ ስልጠና ያገኙዋሉ፣ የስራ ቦታ ያገኙዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ተስደት ተመላሾች በህገ ወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋል እና የሚያገኙትን ትንሽ አጋጣሚ ተጠቅመው መለወጥ ካልቻሉ ሁሉ ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ ባወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያ እና ከሌሎች ሀገሮች መመለሳቸውን እና ከነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
Tu capre bona me caure game i ja que mil ajuda am nateran deme ah 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 sinte gram te hidu sinte bagat sawa sala sagri din fikr kaynuch sawa wa 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 kal eskata fikrish takni bukunkun taragun mame aishin sa alagni manur wagwa undatu sitagni
tumekatatel laim tikenyut ጋቢና ቬን ነው። የመጨረሻው ዘገባችን ላይ ደርሰናል። አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት ነው። በዚህ ምክንያት ደግሞ ለተስፋ መቁረጥና በስጭት የሚደረጉ ወጣቶች ጥቂት አይደሉም። ፀሐይ ዳምጣ ያነጋገረቻቸው ሁለት ወጣቶች ግን የተመኙትን የስራ እድል እስኪያገኙ ድረስ ሌሎች አማራጮችን መሞከር መርጧል። ምን ያህል ተሳክቶላቸው ይሆን?
ወጣት ዳዊት ኩራባቾ የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናው። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል።
ያው ነገ ባለ ወንድሜ ወርቅ ወዲ ሙያ አለበረ መጀመሪያ ተማሪ ነበረ። ተምሮ ከጨረሰ በኋላ ያለው ኔታ መጭ ስላልሆነ ወደዚህ ሙያ ገባ ማለት ነው። ኦልሬዲ ወደዚህ ሙያ ገባ ከአስር አመት በላይ ነው። እና እኔም ተመርቄ ከጨረስኩ በኋላ ሌላ ስራ ለመሞከር ችለ የምፈልገውን ስራ ለመፈለግ ሙከር ያለው ስላለ ግን ያለው ነገር መጭ ስላልሆነ ወደዚህ ሙያ ገብተናል።
ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስፌት ስራውን ከጀመረ 3 አመት አስቆጥሯል። በእነዚህ አመታት ውስጥ የተመለከታቸውን ለውጦች እንዲያስረዳል።
ወጡ እንግዲህ በህይወታችን ላይ ያለው ለውጥ እንትን ነው አንደኛው ከኢኮኖሚ ራስ መቻል ነው እሱም ያው ቤተሰቡን ያስተዳድራል እኔም አሁን ያለሁበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ ከገባን በኋላ ያለው ሁኔታ ይህ ነው ማለት ነው በኢኮኖሚ ራሳችን መቻል ነው
ማሹ አብዱል ቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው።
ወጂ ፈና ከንጀል ቀብ ያኒ ወጋ ቁሽን እንድራ እና በረቻቱ መንበር ነው ተክ ያዳዳት እየተና ኤገልሲሲ
ይሄን ስራ የጀመርኩት ከ15 አመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስራ የቆየሁት። አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ መስራቸው የባህል ቃዎች ቦራቲ ጮጮ ከቀል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችን መስራለሁ።
በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀው ማሾ ለ15 አመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ አመት እንደደፈነ ይናገራል።
ያው ገረ መለቃት ይጂሁን ጀቹ የሮ ምንኝት ወጀተን ወንደከና ባኤ መለቃንስ ተኤ ወሞንዳኑ ሁጂ ኩሞጂ ከሚትት ወጀቱን ለላኒ ዋና መራዴ ምንፍዴ ወንደና ማያችሱን ቀቡ።
ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሰራላለው ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም። ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ ቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴ እንጂ የመስራት ከጀመርኩ አንድ አመት ሆኖኛል። እናም ስራዬን በ100 ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ500 ሺህ ብር በላይ ሆኗል። እጅግ ጥሩ ስራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው።
ሁለቱም ወጣቶች የአዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስተው ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ ይግን መፍቴ እንዳልሆነ ይመክራሉ።
አዎ ምናልባት እሱን የተላለፍኩበትም ይሄን ነገር እንዲብዬ መናገር አልችልም። ምክንያቱም ህዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅም ማጣት ወይ ደግሞ ከትምህርት ጥረት ሳይሆን ያለው ቢሮክራሲ ነው። ቢሮክራሲ አያሰራም። አንድ ነገር ለመጨረስ እንኳን ሌላ ቀርቶ መታወቂያም ለመውሰድ ያለው ቢሮክራሲ በጣም አዛ ነው እና ያለው ነገር ይከብዳል። ብቻ መልክት ብዬ ማስተላለፉ ተስፋ ለመቁረጥ ነው። ብቻ ብቻ ነገር እያሰብክ መኖር ነው እንጂ ላይ ባለው ነገር ብዬ ነው ማለት ነው።
የዘንድሮውን የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ።
አመት ባዛሩ ለሶስት ቀን ትናንትና የጀመርነው በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው አንድ ሳምንት ሙሉ ሰራ ነበር። በጣም ቆንጆ ነበር የሚባለው። ዘንድሮ ግን ያለው የሀገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙሪያ አመርቂ የሚባል አለ። ያው ግን የተለመደው ባዛር ደንበኞች ስላሉ ነው እንጂ እናቀርበው ነው።
ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ።
ስሜ ኦክሲያመድ ባላለው የሚኖረው እዚሁ ከተማ አዲስ ትንኪኔ ለመግዛት ነው። የባህል እቃዎች እዚህ አሉ፣ ሁሉም አለ፣ ልብስም አለ። ከሱን ለመግዛት ነው። በጣም በጥሩ ሁኔታ ነው ያየሁት። ከውጭ የተሻለ እቃዎች እዚህ ይገኛሉ። በጣም የሚያማምሩ የኦሮሞ አለች እዚህ ይገኛሉ። እንደሱን ለመግዛት ነው።
ዋጋው እንዴት ነው?
ዋጋው ምንም አይልም፣ ተመጣጣኝ ነው።
እንዲህ በዓላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
Pero dice eso ni la ña dice y la ña ahora yo aquí la fatiga está pero yo aquí al meta.
telling ya, let me tell you, yeah, 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 yeah. Look for the boom, kanku kanku, yari jali kum, pari da ko. I look for the boom, kanku kanku, yari jali kum, pari da ko. I don't come with you, see I do. Look for the boom, kanku kanku, yari jali kum, see I do.
ምሽት መስከረም 22/2015 ዓ.ም የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። በምሽቱ ዋና አዘጋጅነት ደግሞ አሉላ ከበደ፣ በቅንብሩ ኤልያስ አስማረ አብሮን ቆይቷል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪ ያላችሁ አድርሱን። በነገው ምሽት በመደረኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ጤና ይስጥልኝ።
Itaiña la vida de mío, itaiña la vida de mío, eh. Look for the boom, kanku kanku, yari jali kum, pari da ko. I look for the boom, kanku kanku, yari jali kum, pari da ko. I don't come with you, see I do. Look for the boom, kanku kanku, yari jali kum, see I do. Look for the boom, pari da ko, yeah. And if she's sweet, no one's out for that. The better call it on the shop, eh? Her daddy took us a few of shot. And the cuff know your name was a shot. Alpha Lego, me love was a shot, eh? Eat that in your life, it's out of you. Eat that in your life, it's out of you. Kanku kanku, yari jali kum, pari da ko. I